ዓለም አቀፍ ወረርሽኝ ሊቀሰቅስ ይችላል በሚል ስጋት የፈጠረው ኤምፖክስ በመባል የሚጠራው በሽታ በሽታው በራሱ ምንድን ነው ለሚለው ጥያቄ ትንታኔ የሚሰጡን ባለሙያ ጋብዘናል። ዶክተር ነጋሊ ከዋሽንግተን ዲሲ ከተማ ወጣ ብላ በምትገኘው በሜሪላንድ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎች እና የጽኑ ህሙማን ሐኪም ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ነጋ አሊ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ዶክተር ነጋ በቅድሚያ ይህ በዓለም አቀፍ ደረጃ በወረርሽኝ መልክ እንዳይከሰት ስጋት ያሳደረና ቀደም ሲል በአመዛኙ በተደጋጋሚ ይከሰትባቸው ከነበሩ የመካከለኛው አፍሪካ አካባቢዎች ውጪ አንዳንድ ሌሎች ቦታዎችም መታየት ጀመረ። በልማድ የዝንጀሮ ፈንጣጣ የሚባል በእንግሊዝኛው አጠራር ኤምፖክስ የተባለ ተላላፊ በሽታ ምንነት በማየት እንጀምር። ለመሆኑ ኤምፖክስ ምንድን ነው?
ኤምፖክስ ወይም የዝንጀሮ ፈንጣጣ የሚባለው ሞንኪፖክስ በሚባል የኦርቶፖክስ ቫይረስ የሚዛመድ ቫይረስ የሚመጣ በሽታ ነው። ዞኖቲክ ኢንፌክሽን ይባላል። ማለት ከእንስሳ ወደ ሰው የሚዘል ኢንፌክሽን ማለት ነው። ይሄ ቫይረስ ፈንጣጣ ከሚያመጣው ቫይረስ ከስሞል ፖክስ ለፈንጣጣ በሽታ መከላከያ ከተሰራበት ቫይረስ ቫክሲኒያ ከሚባልና ሌሎች ተመሳሳይ ቫይረሶች ጋር የሚዛመድ ቫይረስ ነው። እና ባጭሩ ኤምፖክስ ማለት የዝንጀሮ ፈንጣጣ ነው። በመንኪፖክስ ቫይረስ የሚመጣ በሽታ ነው።
መልካም። ዶክተር ነጋ ራሳቸውን የለወጡ የቫይረሱ ዝርያዎች መታየት በዓለም አቀፍ ደረጃ በስፋት እንዳይዛመት በሚል አሳሳቢነቱን ይበልጥ ከፍ ያደረገው ይመስላል። ለመሆኑ በአሁኑ ወቅት የሚታወቁት ልውጥ የቫይረሱ ዝርያዎች የትኞቹ ናቸው? ምንስ ይባላሉ? ራሳቸውን የለወጡ የቫይረሱ ዝርያዎች መታየታቸው የደቀነው ስጋት በተጨባጭ የቱን ያህል የከፋ ነው?
ይሄ ቫይረስ ለመጀመሪያ ጊዜ የታወቀው በ1950ዎቹ ዴንማርክ ውስጥ ነው። ይሄ ቫይረስ ከሲንጋፖር ወደ ዴንማርክ የፖሊዮ ቫክሲን ሪሰርች ለመስራት በመጡ ዝንጀሮች ላይ ነው ለመጀመሪያ ጊዜ ቫይረሱ የታወቀው። በሰዎች ላይ ለመጀመሪያ ጊዜ በሽታ ያመጣው ማዕከላዊ አፍሪካ በምትገኝ በቀድሞ ስሟ ዛየር በአሁኑ ደግሞ ዴሞክራቲክ ሪፐብሊክ ኮንጎ ተብላ በምትጠራ አገር ነው ለመጀመሪያ ጊዜ የተከሰተው። ይሄ ቫይረስ አሁንም አንተ እንዳልከው እየተለወጠ ብዙ አይነት ቫይረሶች እየሆነ ነው። አንደኛው ቫይረስ በመካከለኛው አፍሪካ በሚገኙ አገሮች ላይ በአብዛኛው የሚገኝ ቫይረስ ሲሆን፣ ሁለተኛው ደግሞ በዌስት አፍሪካ ባሉ አገሮች የሚገኝ ነው። በመካከለኛው አፍሪካ የሚገኘው ቫይረስ ፕሌግ 1 ይባላል። ክላሲፊኬሽን የሜዲካል ተርሚኖሎጂ ነው።
መለያው ነው።
አዎ ልክ ነው። እና ይህ ቫይረስ ፕሌግ 1 ሲባል ፕሌግ 1 መካከለኛው አፍሪካ ከሚገኝ ራሱ ይሄ ቫይረስ ሁለት አይነት ክፍፍል አለው። ፕሌግ 1 ኤ እና ፕሌግ 1 ቢ ሲሆን ሁለተኛው ቫይረስ በምዕራብ አፍሪካ የሚገኘው ደግሞ ክሌግ 2 ቫይረስ ይባላል። ይሄም እንደዚሁ ሁለት አይነት አለው። ክሌግ 2 ኤ እና ክሌግ 2 ቢ ይባላል። በአጠቃላይ ቫይረሶች ጄኔቲክ ማቴሪያላቸውን በመለወጥ በሚውቴሽን
ተፈጥሯቸውን
እየቀየሩ እየተለወጡ ይመጣል። በዛ ምክንያት ነው እንግዲህ ለወደፊቱ ከዋናው ጋር የሚመሳሰሉ ግን የተወሰነ 1 2 3 የጂን ማቴሪያል በመቀየር የሚለዋወጡ ብዙ የተለያዩ ቫይረሶች ሊኖሩ ይችላሉ። እስካሁን ድረስ ግን ሪከርድ የሆኑ እነዚህ አራት አይነት ቫይረሶች ናቸው። ልዩነቱ ምንድን ነው? ክሌድ 1 መካከለኛው አፍሪካ ያለው ከክሌድ 2 በላይ ብዙ ጄኔቲክ ማቴሪያሎች አሉ። ያኛው ብዙ ጄኔቲክ ማቴሪያሎችን ጥየጣለ አነስ ያለ ጄኔቲክ ማቴሪያል ያለው። ሁለተኛ ነገር ደግሞ የሚያመጡት በሽታ ራሱ እና የመግደል አቅማቸው የሁለቱ ይለያያል። መካከለኛው አፍሪካ ያለው ክሌድ 1 በጣም ከባድ በሽታ ማምጣት ችሎታለው ከዛኛው የበለጠ፣ የመግደል አቅሙ ደግሞ ከዛኛው የበለጠ ነው። በአጠቃላይ ቫይረስ ሲቀያየር ሚውቴት ሲያደርግ ኢቮልቭ ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል። እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል። በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል። ወይንም በተቃራኒው በጣም ገዳይ ሊሆን ይችላል፣ ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል። እንግዲህ በኢንፍሉዌንዛም ሰው ኮቪድም በተለያየ ነገርም ሲናየው ቫይረሱ በተከታታይ ይለወጣል።
ይሄ ተላዋጭ ባህሪያቸውም ነው አዳጋች የሚያደርገው። በህክምናው ሰጣጥ ላይም ለተለወጠው ቫይረስ መከላከያ መሰራት ይኖርበታል።
አዎ ልክ ነውና ለዛ ነው አሁን ለምሳሌ የኢንፍሉዌንዛ ቫክሲን በየአመቱ አዲስ ቫክሲን የሚመጣው በዚህ ምክንያት ነው። በኮቪድም እንደዚሁ አሁን መጀመሪያ ተከለከለው ቫክሲንና አሁን ያለው ቫክሲን አንድ አይነት አይደለም። ብዙ ነገሩ ተለውጦ አዲስ ከተለወጠው ቫይረስን መከላከል እንዲችል እየተደረገ ነው የሚሰራው ማለት ነው።
ዶክተር ነጋ እንግዲህ ቀድሚያ የተከሰተባቸው ዝንጀሮች ሆናቸው ያንንም ተከትሎ ከዘረኝነት ጋር ተያይዞ የስያሜ ለውጥ እንዲደረግ ያለሙ ጤና ድርጅት ከወሰነው የዛሬ 2 አመት ድረስ ከዝንጀሮ ጋር የተገናኘ ታሪኩ የጎላ ነው። ለመሆኑ ከዝንጀሮ ውጪ እንስሳት ወደ ሰው የመተላለፉ ተፈጥሮ ነው የመሰለ ከእንስሳ ወደ እንስሳት ሲተላለፋል? ካሁን ቀደም ተከስቶባቸው የተገኙ የእንስሳ ዝርያዎች አሉ?
እንግዲህ ይሄ ቫይረስ የዝንጀሮ ፈንጣጣ ይባል እንጂ ዝንጀሮች ልክ እንደ ሰዎች በድንገት ነው በዚህ ቫይረስ የሚያዙት። ኢንሲደንታል ሆስትስ ናቸው። ዋናው መነሻው ዝንጀሮች አይደሉም። ዝንጀሮች ከሌላ እንስሳ ይህን በሽታ ያገኙ። ይህ በሽታ እንደምናውቀው እጅግ በጣም ጫካ በሆነ ሬን ፎሬስት አካባቢ ማለት ዌስት አፍሪካን በለው ሴንትራል አፍሪካን በዛ ነው የሚገኘው። የዚህ ቫይረስ ናቹራል ሪዘርቫ ወይንም በሽታውን ሳያሳዩ ቫይረሱን ይዘው የሚኖሩና ወደ ሌላ እንስሳ የሚያስተላልፉ እንስሳዎች እነማን እንደሆኑ አይታወቅም። የሚጠረጠረው ምንድነው? ሮደንትስ እንደነ ጥንቸል አይነት፣ ደአይጥ አይነት፣ ስኮርል እና የተለያዩ ትንሽ እንስሳት ናቸው። የዚህ ቫይረስ ናቹራል ሪዘርቫ ወይም በሽታ ሳይዛቸው በተፈጥሮ የሚይዙት የሚባለው እና ይህ በሽታ የእነዚህን እንስሳቶች የሞተ አካል ወይም የሰውነት ፈሳሻቸውን በመለካካት ወይንም እነዚህን እንስሳት አርዶ ስጋቸውን በመጠቀም በሚታረዱበት ሰዓት ደማቸው ሰው ይነካል። በዛ መልክ ነው የሰው ልጅ ለቫይረሱ የሚጋለጠው። ዝንጀሮችን በዛ መልክ ነው የሚያዙት።
አንድ ወረርሽኝ መልክ ከሰው ወደ ሰው ሊተላለፍ የሚችል በሽታ ሲመጣ አስቀድመን ማወቅ የምንፈልገው በምን መልኩ ይተላለፋል፣ ምን አይነት ሁኔታዎች ለህመሙ ያጋልጣሉ። ቀደም ብለው የተከሰቱን ኮቪድን የመሰለ ባየር ላይ የሚተላለፉ ሁኔታ ሲጨምር ስጋቱ ያንን ሀል ያይላል። ሌሎች የሚተላለፉባቸው መንገዶችን በማወቅ ሰዎች ጥንቃቄ እንዲያደርጉ ይመከራልና የተቀየረ አዲስም ካለ የዚህ ቫይረስ መተላለፊያ አይነቶቹ መንገዶች ምንድናቸው? ሰዎችስ የትኞቹን ጥንቃቄዎች በማድረግ ራሳቸውን የመከላከል አቅማቸውን ከፍ ሊያደርጉ ይችላሉ?
እንግዲህ የዚህ ቫይረስ መተላለፊያው ብዙ አይነት ነው። መጀመሪያ ይሄ ቫይረስ ከነዚህ ከትናንሽ እንስሳቶች ከሮደንቶች፣ ከአይጦች፣ ከስኮርሎች ወደ ሰው መተላለፍ አለበት ወይም ወደ ዝንጀሮ መተላለፍ አለበት። እነዚህ እንስሳቶች ሲነክሱም ሊያስተላልፉ ይችላሉ። ዝንጀሮም ሲነክስ ሊያስተላልፍ ይችላል። የዝንጀሮ ስጋን በመንካት የሰውነት ፈሳሽ ማንበንካት ሰው ሊያዝ ይችላል። ይሄ እንግዲህ ከእንስሳት ወደ ሰው እንዴት ዘሎ እንደሚመጣ ነው የሚያሳየው። ከሰው ሰውስ እንዴት ነው የሚተላለፈው ለሚለው ብዙ መንገዶች አሉት ብለናል። አንደኛው በዚህ ቫይረስ ከተያዘ ሰው ጋር እጅግ በጣም የተቀራረበ ግንኙነት ባለው ሰው ሊመጣ ይችላል። ይሄ ማለት አብረው የሚኖሩ፣ አብረው የሚተኙ፣ ብርድ ልብስ ልብሶች ላይነኖች የሚጋሩ፣ በተለይ ደግሞ የቆዳ ሽፍታዎች ከወጡ በኋላ ተለያየ ደረጃዎችን አልፎ ሰውነቱ በቃ ቆስል ምናምን በሚሆንበት ሰዓት እዛ ብዙ ፈሳሽ ይወጣል። በዛን ጊዜ ቫይረሱ ከሚገባው በላይ ሰውን ከዛ ሰውዬ ጋር ንክኪ ያለው ሰው በበሽታው ሊያዝ ይችላል። እንግዲህ ዋናው ይሄ ነው የሚሆነው። ከዛ በተጨማሪ ግን አሁን ለምሳሌ ያህል ቫይረስ ደግሞ ውስጥ የተለያየ ሰውነት ከተገባበት በኋላ ወደ ሳምባ የሚሄዱ አይቀርም። በሳምባ ሊተላለፍ ይችላል። ግን ከዛኛው ጋር ስታይ እንደዚሁ በጣም የበዛ ከእናት ወደ ጽንስ ሊተላለፍ ይችላል። አዎ ይተላለፋል። በግብረ ስጋ ግንኙነት ጊዜ ሊተላለፍ ይችላል። ግን የግብረ ስጋ ግንኙነት መተላለፍ ብዙውን ሰዎች እርስ በርስ ቆዳ ለቆዳ ስለሚነካኩ ግን ሌሎች አባላዘር በሽታዎች አይነት አይደለም። ግን ለወደፊቱም ይህም ኢምፕሩቭ ሊደረግ ይችላል። ሌላው ነገር ደግሞ የዚህ አይነት በሽተኛ ሲጠቀምበት ስለነበረውም አንሶላ ብርድ ልብስ ተወሰነ ጊዜ በኋላ ሰውየው ከተሻለ ከደረቀ በኋላ በምናራግፍበት ሰዓት ድሮፕሌቶች እየፈጠርን ነው፣ እነዛን በመተንፈስ ወደ ውስጥ ሊተላለፍ ይችላል። ስለዚህ የመተላለፍ በጣም ብዙ ለምሳሌ ያህል ሜይ 2022 ላይ ከዌስት አፍሪካ የተነሳ የተስፋፋ ወረርሽኝ ነበር። እንግዲህ በዛ ነው ብዙን ኢንፎርሜሽን ያገኘነው። የዚህ ቫይረስ መተላለፊያው በጣም ብዙ ነው። ከዚህ በተጨማሪ ደግሞ አስፈላጊ የሆነ ጥንቃቄ ከተደረገ ደግሞ የዚህ ቫይረስ መተላለፍ የማስቆም እንትኑ በጣም ከፍተኛ ነው። ለምሳሌ አሁን በ2003 ላይ አሜሪካን ሀገር ውስጥ የዚህ አውትብሬክ ተነስቶ ነበር፣ ከላብራቶሪ ተነስቶ እና በዛ ወቅት ስታንዳርድ የሆነ የኢንፌክሽን መከላከያ የተጠቀሙ ሰዎች ጋውን፣ ማስክ፣ ግላቭ እና የሚያደርጉ ሰዎች አንድም ሰው አንድም የጤና ባለሙያ በዚህ ቫይረስ አልተያዘም። እና ይሄን ያሳየ ምንድነው ሳይንሳዊ የሆነ መሰረታዊ የኢንፌክሽን መከላከያ ተግባሮችን ከተደረገ ኢንፌክሽኑን በቀላሉ ለመቆጣጠር ይቻላል። ቫይረሱ ደግሞ አሁን ለምሳሌ አንድ ቤት በሚኖር ሰዎች የመተላለፍ ድራግ ግን አንድ ቤት ውስጥ ገብቶ ራሱ እዛ ቤት ውስጥ ያሉ ሁሉም ሰዎች አይያዙም። ስለዚህ ይሄ ቫይረስ አሁን እየተስፋፋ ቢሆንም ለማስቆም ግን ቀላል አሁን ለምሳሌ እንደ ኮቪድ አይነት አስቸጋሪው በጣም አስፈሪ የሆነ ሁኔታ ላይ አይደለም ያለ።